The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። በኢትዮጵያ በታችኛው የኦሞ ወንዝ አካባቢ በሚገኙ ነዋሪዎች ላይ የመብት ረገጣ እየተካሄደ ነው ሲል የተለያዩ ጎሳዎች መብት አስከባሪው ድርጅት ሰርቫይቫል ኢንተርናሽናል በቅርቡ ይፋ ባደረገው ጥናት ገለጠ። በዕለቱ አብይ ርዕስ ዝርዝሩን እንመለከታለን። ሌሎች በርከት ያሉ ቅንብሮችም ይዘናል። ጤና ይስጥልን ክቡራትና ክቡራን አድማጮች፣ የዛሬ ሐሙስ መስከረም 20 2008 ዓ.ም ስርጭታችንን ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ሲዮን ግርማ ፕሮግራሙን ትመራልናለች። ሱሌማን ታራዋሌ ስርጭቱን ያቀላጥፍልናል። አድማጮች፣ አሁን ታዲያ ለቀዳሚው የሰዓቱ ዜና አዳነች ፍስሐዬ።
በቡርኪና ፋሶ የመፈንቅለ መንግስት ሙከራን የመሩት ጀነራል ለተግባራቸው ለፍርድ ለመቅረብ ዝግጁ መሆናቸውን አሶሺየትድ ፕሬስ ለተባለው የዜና አገልግሎት በስልክ ተናግረዋል። ጀነራሉ ትላንት ይህን ያሉት ወጋድጉ በሚገኘው የቫቲካን ኤምባሲ ሆነው ነው። ጀነራል ጊልበርት ዴንደሬ ከሁለት ሳምንታት በፊት ፕሬዚደንት ሚሼል ካፋንዶን ከስልጣን ለመገልበጥ ፕሬዚዳንታዊ የክብር ዘመን መርተው እንደነበር ይታወሳል። የመንግስት ታማኝ ወታደሮች መፈንቅለ መንግስቱን ሙከራ በያዝነው ሳምንት ማክሸፋቸው ይታወቃል። የማዕከላዊ አፍሪካ ሪፑብሊክ የውጭ ጉዳይ ሚኒስትር የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ ኃይሎች ብዛትን ከፍ እንዲያደርግ ጠይቀዋል። በአዲስ መልክ ያገረሸው ወገን የለየ ግጭት መዲናይቱን አደጋ ላይ ጥሏል። ሳሙኤል ራንግባ ትላንት በተባበሩት መንግስታት ድርጅት ጉባኤ ላይ ባደረጉት ንግግር ባንጊ ውስጥ ከፍተኛ ብዛት ያላቸው ከመኖሪያቸው የተፈናቀሉ ሰዎች እንዳሉ አስገንዝበዋል። ጸረ ባላካ በተባሉት ክርስቲያኖችና ሴሌካ በተባሉት ሙስሊም ሚሊሻዎች መካከል ባለፈው ሳምንት ማብቂያ ላይ በመዲናይቱ በተነሳው ግጭት ምክንያት ከ40 በላይ የሚሆኑ ሰዎች በመሞታቸው ዋና ከተማይቱ እየታመሰች ነው። ሁለት ሰላም ጠባቂዎች ከሚሊሻዎች ጋር በተካሄደው ግጭት ቆስለዋል። የቀይ መስቀል ማህበር በአንዳንድ መኖሪያ ሰፈሮች ወደ ቁስለኞቹ ለመድረስ አልቻለም። የቡሩንዲ ፕሬዚደንት ፒየር ኩሩንዚዛ ሁሉም ሰዎች ህገወጥ መሳሪያዎችን በአንድ ወር ጊዜ ውስጥ እንዲያስረክቡ፣ ካልሆነ ግን በወንጀል ክስ እንደሚታሰሩ በሬዲዮና በቴሌቪዥን አስታውቀዋል። በምርኮኞች ላይ ሰቆቃ የፈጸሙ ጥቂት የጸጥታ ባለሥልጣኖች በወንጀለኛነት ይቀጣሉ ብለዋል። ፕሬዚዳንቱ ባለፈው ነሐሴ ወር እንደገና ከተመረጡ ወዲህ የተቃውሞ ሰልፎች ሲካሄዱ ቆይተዋል። የተቃዋሚዎችና የመንግስት ባለሥልጣኖች አስከሬኖች መንገድ ላይ ወድቀው እየታዩ ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ክፍል ኃላፊ ግድያዎችና እስራቶች እንዲበራከቱ ማድረጉ ሀገሪቱን ወዳለፈው ደም ያፋሰሰ ታሪኳ ሊመልሳት ይችላል ሲሉ አሳስበዋል። ቡሩንዲ ውስጥ ለ12 ዓመታት ያህል የተካሄደው የእርስ በርስ ጦርነት ያበቃው ከ10 ዓመታት በፊት ነው። የአፍጋኒስታን ወታደራዊ ኃይሎች ከፊል ኩንዱዝ ከተማን ዛሬ ማለዳ ከታሊባን አማጽያን አስመልሰዋል። በሰሜናዊቷ ከተማ የተካሄደው ውጊያ ከባድ እንደነበር ተዘግቧል። አብዱር ራውፍ ኢብራሂም የተባሉ የታችኛው ምክር ቤት አፈ ጉባኤ ካቡል ላሉት ጋዜጠኞች በሰጡት መግለጫ የመንግስት ወታደሮች በኩንዱዝ እየገፉ ነው ብለዋል። ይሁንና ከተማይቱን ለመቆጣጠር ችለው እንደሆነ አልገለጹም። አድማጮች፣ ዜናው እዚህ ላይ አበቃ።
አዳነችን ለሰዓቱ ዜና አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ትመለሳለች። አሁን ወደ ቀዳሚው የምሽቱ አብይ ርዕስ በኢትዮጵያ በታችኛው የኦሞ ወንዝ አካባቢ በሚገኙ ነዋሪዎች ላይ የመብት ረገጣ እየተካሄደ እንደሆነ የተለያዩ ጎሳዎች መብት አስከባሪው ድርጅት ሰርቫይቫል ኢንተርናሽናል በቅርቡ ይፋ ባደረገው ጥናት ገልጧል። ኪም ሉዊስ ከአሜሪካ ድምፅ ያጠናቀረችውን ዘገባ ሄኖክ ሰማእግዜር ያቀርበዋል።
የሀገሬ ሰዎች መብት ተከራካሪው ሰርቫይቫል ኢንተርናሽናል እንደገለጸው በታችኛው ኦሞ ወንዝ ኗሪዎች ላይ እየደረሰ ያለው ችግር ከፍተኛ ነው። ጉዳዩን በቅርበት የሚከታተሉት ኤሊዛቤት ሃንተር እንደሚሉት የኢትዮጵያ መንግስት የአካባቢውን ኗሪዎች ከቀያቸው ወደ ሌላ አካባቢዎች እያሰፈረ ይገኛል።
This means that most of their land they're being forced to give up, and this land is crucial to their livelihood.
ይህ ማለት ብዙዎቹ ነዋሪዎች ያለ ውዴታቸው ከመኖሪያቸው እየተፈናቀሉ ነው። የመኖሪያ መንደራቸው ማንነታቸው ነው። ከብቶቻቸውን የሚያሰማሩበት፣ ለምሳሌ የከገሩ ማህበረሰብ ማር የሚቆርጡበትና አደን የሚሰማሩበት የተከበረ ባህላቸውን የሚተገብሩበት ቦታ ነው። እናም ይህ ሰፈራ ለጎሳዎቹ ከአቅማቸው በላይ ትልቅ ዱብዳ ሆኗል።
ከሚመለከታቸው የጎሳ አለቆች ጋር በቀጥታ ስለ ሁኔታው ለመረዳት ያደረጉት ጥረት አለመሳካቱን ሃንተር ያስረዳሉ። ስለ ሁኔታው በአካባቢው የሚገኙ የውጭ ለጋሽ ሀገሮች ሰራተኞች በስፋት እንዳስረዷቸው ማክለዋል። ይህ መረጃም በብሪታንያ የመረጃ ነጻነት ሕግን በመጠቀም የተገኘ ነው።
This is very important because they did have access to the tribal peoples in the area, visited a number of the resettlement areas.
ምክንያቱም የእርዳታ ሰራተኞቹ ከጎሳዎቹ ጋር በቀጥታ መነጋገር ይችላሉ። ጎሳዎቹ የሰፈሩበትን ቦታዎችም ተመልክተዋል። ይህን ታማኝ መረጃ ይዘው ነው ይፋ ለማድረግ ያልፈለጉት። በእርግጥ የብሪታንያ መንግስት ስለ ሁኔታው ያለውን መረጃ ለሰርቫይቫል ለመስጠት ባይፈልግም ከአውሮፓ ህብረት መረጃውን ልናገኝ ይችላል። የአውሮፓ ህብረት ከብሪታንያና ከዩናይትድ ስቴትስ ቀጥሎ ትልቁ ለጋሽ ተቋም ነው።
የጎሳው አባላት ከመኖሪያቸው ለመፈናቀል አለመፈለጋቸውን እንዳስረዷቸውና መረጃውንም ከማህበረሰቡ ማሰባሰባቸውን የመብት ተሟጋቿ ሃንተር ይገልጻሉ። ሁኔታው ከለጋሽ ሀገሮች መርሆች ጋር እንደሚጋጭም ጨምሮ ያስረዳሉ።
conditions particularly in one resettlement camp were deplorable. People were suffering.
ጎሳዎቹ የሰፈሩባቸው ቦታዎች በተለይ አንዱ ለመኖሪያ ምቹ አይደለም። በአሁኑ ሰዓት ነዋሪዎቹ በወባና በተቅማጥ እየተሰቃዩ ነው። መንግስትም የሰፈራውን ቦታ ለቀው ወደ ሌላ ቦታ እንዳይሄዱ ከልክሏል። ነዋሪዎቹን የማስፈር ስራው ከተጠናቀቀ በኋላ ቦታው ለከፍተኛ የሸንኮራ አገዳ ምርት ስራ ይውላል። የታቀደው የሸንኮራ አገዳ እርሻ ኩራዝ ይሰኛል። በጣም ሰፊ ነው።
የኢትዮጵያ የውሃ መስኖና ኤነርጂ ሚኒስትር አቶ አለማየሁ ተገኑ የኢትዮጵያ መንግስት ጎሳዎቹን ከቦታቸው ያላግባብ አላፈናቀለም በማለት አስተባብለዋል።
We didn't do such kind of activity. We didn't force people from their land. They are
እንደዚህ አይነት እንቅስቃሴ አላደረግንም። ጎሳዎቹን ከመኖሪያ ቦታቸው አላፈናቀልንም። አሁንም የመኖሪያ ቦታቸው ላይ ይገኛሉ። መንግስትም እንደ ትምህርት ቤት ያሉ ለማህበረሰቡ የሚጠቅሙ ግንባታዎችን በመገንባት ላይ ይገኛል። እንደማስበው ዘገባ ፍጹም ውሸት ነው።
የሀገሬ ሰዎች መብት ተከራካሪው ሰርቫይቫል ኢንተርናሽናል መረጃ ጠናቃሪ ሃንተር እንደሚሉት ከሆነ ደግሞ የኦሞ ወንዝ በዙሪያው ለሚኖሩት ህዝብ ሁሉ ህይወታቸው ነው። ለእርሻቸው በተፈጥሮ መስኖ ይጠቀሙበታል። የጊቤ ግድብ 3 በራሱ በውሃ ፍሰት ላይ ያመጣው ለውጥ አለ።
It means that the natural flood won't occur anymore, so people will not be able to cultivate their crops.
በተፈጥሮ የውሃ ፍሰቱ ላይ ተጽዕኖ ያመጣል። ያካባቢው ነዋሪዎች እንዳሰቡት ምርቶቻቸው በቂ አይሆንም። ከነሱም አልፎ በወንዙ ዙሪያ የሚኖሩትን የሰሜን ኬንያ የቱርካና ሐይቅ አካባቢ ነዋሪዎችን ይጎዳል። እናም የቱርካና ሐይቅ በወንዙ ፍሰት መቀነስ ሳቢያ በመጉደሉ በአሳ ማጥመድ ስራ የሚተዳደሩትን ሁሉ ሊጎዳ ይችላል።
ሚኒስትሩ አቶ አለማየሁ ተገኑ እንዳሉት በወንዙ ዙሪያና አካባቢው የሚኖሩትን ሰዎች ስለሚሰራው ግንባታ በተመለከተ በግልጽ መረጃ መንግስታቸው አድርሷል። በጋራም ሰርተዋል።
The people along the river of Omo are not forced as you mentioned.
በኦሞ ዙሪያ ነዋሪዎች ላይ እንዳላችሁት ምንም አይነት አስገድዶ የማስፈር ተግባር አልተከናወነም። ነዋሪዎቹ አሁንም በቦታቸው ላይ ይገኛሉ። በአንጻሩ በአካባቢው ነዋሪውን የሚጠቅሙ ግንባታዎችን በመስራት ላይ እንገኛለን።
ለማህበረሰብ መብቶች መከበር የሚሰራው ድርጅት መርማሪ ኤሊዛቤት ሃንተር ከለጋሽ አገሮች ባገኙት መረጃ መሰረት መንግስት ለእርሻ ስራ ወደ 500,000 ሰራተኞችን ይፈልጋል። ወደ አካባቢው ለስራ የሚፈልሱት መጤ ሰራተኞች በአካባቢው ባህል ወግና እምነት ላይ ያልተፈለገ ለውጥ ሊያመጡ ይችላሉ ይላሉ። አቶ አለማየሁ ተገኑ በዚህ አባባል ፈጽሞ አይስማሙም።
have a very big concern for our community. This is the
ለህዝቦቻችን እንጠነቀቃለን እናስባለን። ቅድሚያ የምናደርገውም ይህንኑ ነው። በህዝቦቿ ላይ ከመኖራቸው ባፈናቀልም ሆነ የሚገባቸውን ክብር ማንሳት ኢትዮጵያዊ ባህላችን አይደለም። እቅዳችን ለህዝቦቻችን የተሻለ እድገትና ጥቅም ማምጣት ነው። እነቱ ይህ ነው።
አቶ አለማየሁ በአካባቢው እየተካሄደ ስላለው በአካል ተገኝቶ ለመመልከት ለሚፈልጉ ሁሉ የኢትዮጵያ መንግስት በሩ ክፍት እንደሆነ ተናግረዋል። በሌላ በኩል ከሰርቫይቫል ኢንተርናሽናል ኤሊዛቤት ሃንተር በኦሞ ወንዝ አካባቢ የሚገኙት ነዋሪዎች እነቱን ለማውጣትና በይፋ ለመናገር የደህንነት ስጋት እንዳለባቸው አክለዋል።
አድማጮች ስርጭታችን እስከ ምሽቱ 1 ሰዓት ተኩል ይቀጥላል። አሁን ወደ ቀጣዩ ቅንብር ነው የምናልፈው። ሴቶችና ቤተሰብ ለምሽቱ ያለ እድሜና ያላቻ ጋብቻን የተመለከተ ቅንብር ይዟል ነው።
የትዳር ጓደኛን የመምረጥ ብቸኛ ባለመብቶች እድሜያቸው ለአካለ መጠን የደረሱ ተጋቢዎች ብቻ ናቸው። ነገር ግን ታዳጊዎች ይህ የሰብአዊ መብታቸው ተጥሶ በመላው ዓለም በየቀኑ 39,000 የሚሆኑት ያለ እድሜያቸው እንደሚዳሩ መረጃዎች ይጠቁማሉ። ለአካለ መጠን ያልደረሰችን ወይም ያልደረሰን ወጣት በግዳጅ መዳር ታዳጊዎችን ለበርካታ ችግር ያጋልጣል። የትምህርት እድል እንዳያገኙ፣ የጤና እክል እንዲገጥማቸው፣ ካለ እድሜያቸው ከተዳሩ ታዳጊዎች የተወለዱት ልጆች የወደፊት እጣቸው የተበላሸ እንዲሆን፣ ባስ ሲልም በህይወት የመቆየት መብታቸውን እስከ ማሳጣት ይደርሳል። ባለፈው ሳምንት እዚህ ዋሽንግተን ዲሲ በሚገኘው የአሜሪካ የውጭ ጉዳይ መስሪያ ቤት በአምባሳደር ካትሪን ሩዜል አዘጋጅነት ያለ እድሜና በግዳጅ የሚደረግ ጋብቻ ያብቃ በሚል ርዕስ ውይይት ተካሂዶ ነበር። በዚህ ውይይት መክፈቻ ላይም አንጀሊና ጆሊ በኤግዚኪቲቭ ፕሮዲውሰርነት የተሳተፈችበት ድፍረት ፊልም ፕሮዲውሰር ዶክተር ምህረት ማንደፍሮ ተገኝታ ፊልሙ ስላተኮረበት ጭብጥ ማብራሪያ ሰጥታለች። እንዲሁም እርሷ ቀደም ሲል በህፃናትና በሴቶች መብት ዙሪያ ስትሰራ እንደቆየች፣ ከአሁኑ ባለቤቷና ከፊልሙ ጽሁፍ ደራሲና ዳይሬክተር ዘረሰናይ አበራ ጋር የተገናኙትም ይህንኑ ዓላማ ተግባራዊ ለማድረግ እንደሆነ አብራርታለች። ፊልሙ የተሰራበት ዋና ዓላማም ህፃናት ያለ እድሜያቸው ሲዳሩ የሚደርስባቸውን ችግር ለዓለም ህዝብ በማሳየት ያለ እድሜ ጋብቻና ጠለፋን ለማስቀረት ግፊት ለማድረግ መሆኑን ገልጻለች። የፊልሙ ዳይሬክተር ዘረሰናይ በ14 ዓመቷ ያለ እድሜዋና ያለ ፍላጎቷ በእድሜ ከሷ በእጅጉ በሚበልጡ ሰው በመጠለፏ ምክንያት ራሷን ለመከላከል ባደረገችው ትግል በገዛ መሳሪያቸው ተኩሳ የገደለቻቸውን ታዳጊ እውነተኛ የህይወት ታሪክ ከሰማ በኋላ ፊልሙ በሆሊውድ የፊልም ባለሙያዎች እንዲሰራ በማሰብ ሆሊውድ ሲመጣ የገጠመውን ዶክተር ምህረት በእለቱ አስረድታለች።
But Hollywood told him the film had to be in English. It had to cast, you know, Halle Berry as the lead was mentioned.
ፊልሙ መጀመሪያ በእንግሊዘኛ ቋንቋ እንዲሰራ፣ ታዋቂዋ የፊልም ተዋናይት ሃሊ ቤሪም የመሪነቱን ቦታ ይዛ እንድትጫወት፣ ቀረጻውን በአሜሪካን ሀገር እንዲካሄድ ጠየቁት።
ነገር ግን የፊልሙ ታሪክ በዚህ ሁኔታ ከተሰራ ማስተላለፍ የሚፈልገው መልእክትና ያለ እድሜ ጋብቻ የሚያደርሰውን ለማህበረሰቡ በማስተላለፍ እንዲህ ያለውን ጎጂ ባህል ከኢትዮጵያ እንዲጠፋ የማድረጉን ጥረት ያስተጓግላል በሚል ሳቤ ፊልሙ በኢትዮጵያውያን እንዲሰራ መወሰኑን፣ በዛም መሰረት ተሰርቶ ውጤታማ እንደሆነ አስረድታለች። እንዲሁም ከፊልሙ ላይ የተወሰነ ክፍል ቀንጨብ አድርጋ ለተመልካቹ አሳይታለች።
ጉዳዩ ያልተለመደና በጣም አስቸጋሪ ነው። በተለይም የልጅቱ በፖሊስ ቁጥጥር ስር መሆን ፍርድ ለመስጠት ያስቸግራል። በተጨማሪም ልጅቱ ሕፃን መሆኗ ፍርዱን የበለጠ ከባድ ነው የሚያደርገው። ስለዚህ የልጅቱ አባት አንተ 3000 ብር ወይንም ይህንን የሚያወጣ ከብት እንድትከፍል ወስነናል። በተጨማሪም ልጅቷ ከመንደሩ ርቃ እንድትሰደድ ወስነናል። ይውሳኔ የሟችን ቤተሰብ ችግር ለማቃለል ሲባል ይህ ነገር ተግባራዊ ይሆናል።
መሞት አለበት።
ውሳኔያችን ለድርድር የሚቀርብ አይደለም። ስራችንን ጨርሰናል።
ኢትዮጵያ ውስጥ ባሉ ገጠራማ ቦታዎች የሚሰጠውን ባህላዊ ዳኝነት ያሳያል ባለችው የፊልሙ የተወሰነ ክፍል አገሬው በወቅቱ ተሰብስቦ በፊልሙ ባለታሪክ አበራሽ በቀለና ቤተሰቧ ላይ ያሳለፈውን ውሳኔ ቀንጨብ አድርጋ አሳይታለች። ዶክተር ምህረት ፊልሙን ለተመልካቹ ካሳየችም በኋላ
The larger work begins now actually. So the petition that we were lucky enough to deliver has 135
ትልቁ ስራ የሚጀምረው እዚህ ጋር ነው። የዚህ ፊልም ማጠንጠኛ የሆነችው ባለ ታሪኳ አብራሽ በቀለ ችግሩ የደረሰባት ገና በ14 አመቷ ነበር። በዛን ወቅት ህይወት ምን ያህል ከባድ እንደሆነባት መገመት ትችላላችሁ። ከሁለት አመታት ክርክር በኋላ ከእስር ብትለቀቅም ምንም አይነት ድጋፍ ስላልነበራት ከሀገር ወጣች። ከዛም ተሰወረች። ከዚህ ፊልም መታየት በኋላ ነው እንደገና ታሪኳ የጀመረው። እኔም አግኝቼ ባነጋገርኳት ጊዜ የነገረችኝ ነገር ማላላን መሆን እፈልጋለሁ የሚል ነበር።
ዶክተር ምህረት ቀጣዩን ስታስረዳ ማላላ እርሷ ላይ የደረሰው ችግር ለሌሎች ታዳጊ ሴቶች ማስተማሪያ እንደሆነ ሁሉ ያለ እድሜ መዳርና ጠለፋ እንዲያበቃ የአበራሽ ታሪክ ማብቂያ እንዲሆን ለማድረግ የድጋፍ ፊርማ አሰባስበው 135,000 ፊርማ ለአምባሳደር ካትሪን ራዜል አስረክበዋል። አምባሳደር ካትሪን ስለ ፊርማው ለአሜሪካ ድምጽ ሲያስረዱ
ፊርማው የተሰባሰበው በሴት ጥቃት ላይ የሚያተኩር ፊልም በሰሩት የፊልም ስራ አባላት እገዛ ነበር። 135,000 ሰዎች የተስማሙበት የስምምነት ፊርማ ነው። በኢትዮጵያ ሴት ህጻናት ላይ እየደረሰ ያለውን የባህል ጫና የሚያሳይ ድንቅ የፊልም ስራ ነው። ፊልሙም በአንዲት ኢትዮጵያዊት ሴት የደረሰውን ያላቻ ጋብቻ፣ ያስገድዶ መደፈርና የግድያ ወንጀል ላይ የሚያጠነጥን ሲሆን ለማሳየት የሚጥረውም በህጻናት ሴቶች ላይ በስፋት እየደረሰ ያለውን የባህል ጫናና ክብደቱን ለዓለም ለማሳየትና ለውጥ ለማምጣት ነው። እንደማስበው ፊልሙ ስለ ጥቃቱ በቅርበት ተገኝቶ ለመመልከት ለማይችሉት እንደኔ ላሉ የህግ ሰዎች ስለ ሴቶች ጥቃት አሳሳቢነትና ትኩረት ሰጥተን መነጋገር እንዳለብን ለማወቅ አስችሎናል።
ውይይቱ የተካሄደው በመላው ዓለም ላይ ያሉ ተመሳሳይ ችግሮችን በማንሳት ሲሆን ታንዛኒያ፣ ኢትዮጵያ፣ ማላዊና ብራዚል በምሳሌነት ተጠቅሰዋል። አምባሳደር ካትሪን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በዚህ ጉዳይ ላይ ስለሚሰራበት ሁኔታ ሲናገሩ
Well, the State Department in the United States in general very much recognizes that women and girls are
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በአጠቃላይ በሴቶች መብት መጠበቅ ላይ በመስራት ላይ ይገኛል። አንድ ሀገር ስለ ሴቶች ደህንነት መጨነቁ ለሀገር መረጋጋትና እድገትም ከፍተኛ አስተዋጽኦ አለው ብለን እናምናለን። ስለዚህ በዚህ በዩናይትድ ስቴትስ ስለ ጉዳዩ ጥናት ያካሄድንና የሚመለከተን የህግ ሰዎች እየተወያየንበት ያለነው ሴቶችን ከጥቃት እንዴት መከላከል እንችላለን? የተሻለ ደህንነታቸውንስ እንዴት እናመቻቻለን በሚለው ሐሳብ ላይ ነው። ዓላማውም በሴቶች መብት ላይ በሙያው የሰለጠኑ ሰዎችን በማሳተፍና ወቅታዊና ሚዛናዊ መረጃዎችን በማሰባሰብ የበለጠ ለመስራት አቅደናል።
የኢትዮጵያን ጉዳይ በተመለከተም በአሜሪካ መንግስትና በውጭ ጉዳይ መስሪያ ቤት ያለውን ግንዛቤ ሲያስረዱ
When President Obama traveled to Ethiopia earlier this summer, he talked extensively about the issues that matter to women and girls, including
በዚህ በመጀመሪያው የበጋ ወቅት ፕሬዝዳንት ኦባማ ወደ ኢትዮጵያ በተጓዙበት ጊዜ በሴቶችና በእናቶች መብት ዙሪያ እንዲሁም ያለ ዕድሜና አስገድዶ በሚደረግ ጋብቻ ጉዳይ ከሚመለከታቸው አካላት ጋር በሰፊው ተወያይተዋል። በአፍሪካ ውስጥ ታዳጊዎች ከ9 አመታቸው ጀምሮ እንደሚዳሩና ይህም አስከፊና ጎጂ ባህል በመሆኑ ሊያበቃ እንደሚገባ ተናግረዋል።
አምባሳደር ካትሪን ሲናገሩ ያለ ዕድሜና አስገድዶ የሚፈጸም ጋብቻ የሚፈጥረው ችግር ገፈት ቀማሾች ያለ ዕድሜያቸው የተዳሩ ታዳጊዎች ብቻ ሳይሆኑ መላው ዓለም እንደሆነ ጠቁመዋል።
From our perspective the value of bringing in experts is that we get to hear from people
እንደማስበውና እንደተረዳነው ስለ ጉዳዩ ጥናትን ያካሄዱ ሰዎችን ማሳተፉ ጠቃሚ ነው። እኛም በህፃን ሴቶች ላይ ስለሚደርሰው ጉዳት በቅርብ ጊዜ የተደረገውን ጥናትና ታማኝ መረጃዎችን ከተለያዩ ሀገሮች ማሰባሰብና በጥልቀት ማየት እንፈልጋለን። በዚህም የተሻለ ለውጥ ለማምጣት እንፈልጋለን። መፍትሄዎቹ እንደየሀገሮቹ ሊለያይ ቢችልም በጉዳዩ ላይ ጥናት ያካሄዱ የተለያዩ ሰዎችን ማሰባሰባችን መሰረታዊ ለውጥን ለወደፊት ለማምጣት ያስችለናል።
በውይይቱ ማጠቃለያ ላይም ያለ ዕድሜና አስገድዶ የሚደረግ ጋብቻን ከዓለም ላይ ለማስቀረት የአሜሪካ መንግስት ጠንክሮ እንደሚሰራ፣ ይህንንም ተግባራዊ ለማድረግ ከፍተኛ እንቅስቃሴ መደረጉ እንደሚቀጥል ተናግረዋል።
ወደ መጨረሻው የምሽቱ ቅንብር እንላፍ። ዲሞክራሲ በተግባር የብሪታንያው ዓለም አቀፍ ራዲዮ ጣቢያ ቢቢሲ በኦሮምኛ ቋንቋ ስርጭት እንዲጀምርና ኦሮምኛ በኢትዮጵያ የፌዴራል ቋንቋ እንዲሆን ጭምር በመጠየቅ የፊርማ ማሰባሰብ ዘመቻ መጀመሩ ተገለጠ። እስካሁን ከ30,000 በላይ ፊርማዎች መሰባሰባቸው፣ በቅርቡም አብዛኞቹ የኢትዮጵያ ኮሌጆችና ዩኒቨርሲቲዎች ሲከፈቱ ቁጥሩ ይበልጥ ይጨምራል ተብሎ እንደሚጠበቅም ይናገራሉ። በፊርማ ማሰባሰቡ ዘመቻ መጀመር ዙሪያ እንዲሁም ሌሎች ጉዳዮች ላይ አስተባባሪውን ዶክተር ብርሃነ መስቀል አበበ ሰኝን ሰለሞን ክፍሌ አዋይቷል።
አፋን ኦሮሞ ለምን በኢትዮጵያ የፌዴራሉ ቋንቋ መሆን እንደሚገባው ዋና የተባሉ 10 ምክንያቶች የተዘረዘሩበትን ጽሑፍም አድርሰውናል ዶክተር ብርሃነ መስቀል አበበ ሰኚ። ዶክተር ብርሃነ መስቀል የሕግ ጠበቃና አማካሪ ሲሆኑ ቀድሞ በተባበሩት መንግሥታት ድርጅት የኢትዮጵያ ሚሽን የሕግ ጉዳዮች አማካሪ ሆነው ሰርተዋል። በቅድሚያ ለጊዜው ላመስግን።
በጣም እጅግ አመሰግናለሁ።
ፊርማ ለማሰባሰብና ቢቢሲ፣ የብሪቲሽ ብሮድካስቲንግ ኮርፖሬሽን የአፋን ኦሮሞ አገልግሎት እንዲጀምር ለመጠየቅ ምንድን ነው መነሻችሁ?
ይህንን ፔቲሽን ስናቀርብ ታሳቢ ያደረግናቸው ነገሮች አሉ። አንደኛ ከዚህ በፊት በቪኦኤ እና በጀርመን ድምፅ የነበረን ልምድ መጥፎ ነበር። ቪኦኤ በቅርብ ጊዜ በኦሮምኛ ፕሮግራም እስኪጀምር ድረስ በአማርኛ ብቻ ወደ ኢትዮጵያ ብሮድካስት ያደረግ ነበር። የጀርመን ድምፅ እስካሁንም ድረስ ወደ ኢትዮጵያ የሚያስተላልፈውን ፕሮግራም አማርኛ የኢትዮጵያ ብሔራዊ ቋንቋ ነው በሚል እሳቤ በአማርኛ ብቻ ያቀርባል። የኦሮሞ ሕዝብ በኢትዮጵያ ትልቁ ሕዝብና የኦሮምኛ ቋንቋ ከአፍሪካ ሶስተኛው ቋንቋ በተናጋሪ ብዛት ሶስተኛ ቋንቋ ሆኖ ሳለ ይህ ሕዝብ መረጃ እያገኘ አይደለም። የመረጃ ረሀብተኛ ነው። ቢቢሲ ስርጭቱን መጀመር ይህንን ችግር ይቀርፋል ብለን ስለምናስብ እነሱም ይሄንን ተረድተው ይሄንን ችግር ለመቅረፍ እንዲተባበሩም አስፈላጊ ስለሆነ ብለን ነው። ቢቢሲ ራሱ ያስቀመጠው ምክንያት ነው። በኢትዮጵያ እና ከኢትዮጵያ ተርታ ያሰለፏቸው ኤርትራ፣ ሰሜን ኮሪያ እና ራሽያ የዲሞክራሲ እጥረት አለባቸው ብለን እናስባለን ብሎ ነው ይሄንን ስርጭት ለመጀመር እያሰበ ያለው። የዲሞክራሲ እጥረትን ቋንቋን መጠቀም ስላለባቸው ያንን መናገር ፈልገን ነው ይሄንን ፔቲሽን የጀመርነው።
ላቀረባችሁ ጥያቄ ታዲያ የተሰጣችሁ ምላሽ ይኖር ይሆን ከቢቢሲ?
እስካሁን በቀጥታ የተሰጠን ምላሽ የለም። ስለ ጉዳዩ አውቀዋል። ቢቢሲም በራሱ እንደ ዜና የእኛም ፔቲሽን መጀመር ዘግቧል። አሁን ወደ 35,000 የሚሆን ፊርማ አሰባስበናል። 3/4 በላይ የፊርማ ስብስቡ የመጣው ከኢትዮጵያ ከሚኖረው ኦሮምኛ ተናጋሪ ህዝብና የኦሮሞ ህዝብ አጋሮች ከሆኑ ሌሎችም ነው። በትዊተር ደግሞ ወደ 1.5 ሚሊዮን ኢምፕሬሽን እና ከግማሽ ሚሊዮን በላይ የሆነ ዳይሬክት ኮንታክቶችን ያደረግንበት ሁኔታ ነው ያለው። ስለዚህ እያደረግን ያለነው እንቅስቃሴ በቢቢሲ እንደ ድርጅትም የእንግሊዝን መንግስት በዚህ ውስጥ በውሳኔ ውስጥ ድርሻ አለው፣ እነሱንም ኮንታክት እያደረግን ያለንበት ሁኔታ ነው ያለው። ውጤታማ እንሆናለን የሚል እምነት አለን።
35,000 ደርሷል ብላችኋል እስካሁን ያሰባሰባችሁት ፊርማ። በተለይ አፋን ኦሮሞን የኢትዮጵያ ፌዴራል መንግስቱ የስራ ቋንቋ እንዲሆን ትፈልጋላችሁ። ደግሞ በቅድሚያ እስቲ ይህን ፊርማ የምታሰባስቡት እነማን እንደሆናችሁ፣ ምን ያህል እንደምትሆኑ፣ የት እንደምትገኙ ራሳችሁን አስተዋውቁልኝ።
ይሄንን ፊርማ ኮኦርዲኔትና ፋሲሊቴት እያደረግን ያለ ነው ኢትዮጵያ ውስጥ ያሉ ኦሮምኛ ተናጋሪ የሆኑ አክቲቪስቶች፣ ከኢትዮጵያም ውጭ ያሉ በአውሮፓም፣ አሜሪካም፣ በአውስትራሊያም እንደዚሁም ደግሞ በመካከለኛው ምስራቅም ያሉ የተለያዩ ኦሮምኛ ተናጋሪም ኦሮምኛ ተናጋሪ ያልሆኑ ከአማራም፣ ከትግራይም እና ከደቡብ ብሔር ብሔረሰቦችም ይህንን ሀሳብ የሚደግፉ ሰዎች ያሉበት ኮኦርዲኔቲንግ ኮሚቴ ነው ይህንን ፋሲሊቴት እያደረገ ያለው። ሰፊ መሰረት ያለው ጉዳይ ነው። የኦሮምኛ ቋንቋ የኦሮሞ ሕዝብ ሀብት ብቻ አይደለም፣ የኢትዮጵያ ሀብት ነው። የኦሮሞ ሕዝብ የኢትዮጵያ አካል ነው። ኢትዮጵያ ኦሮሞ ነች፣ ኦሮሞ ኢትዮጵያ ነው። እና ይህንን ደግሞ ሁሉም ተረድቶ የኦሮሞ ሕዝብ መጎዳት የሱ መጎዳት እንደሆነ በመገንዘብ በሰፊው ይሄ ችግር መቀረፍ አለበት ብሎ በሶሻል ሚዲያ እና በሌሎች ሜይንስትሪም ሚዲያዎች አሁን እንደምናደርገው በቪኦኤም በሌሎች ሚዲያ አውትሌቶችም ይሄ ጉዳይ ሽፋን አግኝቶ ይህ የቋንቋ ጥያቄ የኢትዮጵያ የፌዴራል መንግስት የስራ ቋንቋ ኦሮምኛ ይሁን የሚለው ጥያቄ ትኩረት እንዲያገኝም ቢቢሲም በዚህ አጋጣሚ ይህንን ችግር ሰፊ መሰረት ያለው ጥያቄ መሆኑን ተገንዝቦ መልስ እንዲሰጥ ለማድረግ የተዋቀረ ነው። ስለዚህ ስብጥራችንም ሆነ በዚህ ውስጥ ያለን እንቅስቃሴ መላ ኢትዮጵያን የሚወክልና የኦሮሞ ሕዝብ ጥያቄ የኢትዮጵያ ጥያቄ እንደሆነ አንደርላይን አድርጎ የተዋቀረ ግሩፕ ነው።
መጠሪያ አላችሁ?
መጠሪያችን እንዳልኩት ነው። ግሎባል ኮኦርዲኔቲንግ ኮሚቲ ነው የምንባለው። የአፋን ኦሮሞ ሰፖርት ግሩፕ ነን። ቢቢሲ በኦሮምኛ ዜና ስላስተላለፈ ወይም የተወሰኑ መረጃዎችን ስለሰጠ አገር ውስጥ ያለው ችግር ስለማይቀረፍ ይህ ጉዳይ በኢትዮጵያ መንግስት ታይቶ ኢትዮጵያ ከአማርኛ በተጨማሪ ኦሮምኛ የኢትዮጵያ መንግስት የፌዴራል መንግስቱና የአዲስ አበባና የድሬዳዋ የስራ ቋንቋ እንዲሆን መጠየቅን ታሳቢ አድርጎ የተጀመረ ነው። ወደ አንድ ሲቪክ ኦርጋናይዜሽን ኢቮልቭ አድርጎ ኢትዮጵያ ውስጥ ለሚደረጉ እንቅስቃሴዎች፣ ኢትዮጵያ ውስጥ ለሚመጡ የፖሊሲ ለውጦች ግብአት ሊሆኑ የሚችሉ ነገሮችን ለማመቻቸት የተጀመረ ሀሳብ ነው። አንደኛ በጂኦግራፊካዊ አቀማመጡ፣ በመልክዓ ምድር አቀማመጡ ትልቁን ሰፊውን የኢትዮጵያን ክፍል የሚሸፍነው የኦሮሞ ህዝብ ነው። ከሁሉም የኢትዮጵያ ብሔር ብሔረሰቦች ጋር የሚጎራበት ህዝብ ነው። በዚህም ምክንያት ይሄ ቋንቋ በሰፊው በኦሮሚያ ውስጥ ብቻ ሳይሆን በአጎራባች ክልሎችም የሚነገር ቋንቋ መሆኑን፣ ስለዚህ እያልን ያለ ነው ይሄ ችግር መልስ ማግኘት አለበት ከሚል ስለሆነ ነው ሀሳቡን ያስረዘምኩት።
መልካም። ጂኦግራፊውን በተመለከተ ዶክተር ብርሃነ መስቀል፣ አሁን ውድድሩ በአማርኛ ተናጋሪዎችና በኦሮሚፋ ተናጋሪዎች መካከል ሳይሆን አማርኛን ተምረውትም ሆነ በባህል ይዘውት ከሚገኙ የራሳቸው ካደረጉት እንደ ደቡብ ካሉ ህዝቦችም ጋር ነው። እንደሚታወቀው በኦሮሚያ ክልል በርካታ ከተሞች ለምሳሌ ደብረ ዘይት፣ ናዝሬት፣ ፍቼ፣ ጎሃ ጽዮንና ገብረ ጉራቻ ያሉ ህዝቦች አማርኛ ተናጋሪዎች ናቸው። ስለዚህ ምን ይላሉ?
ጥሩ ጥያቄ ነው። እጅግ በጣም ጥሩ ጥያቄ ነው። እንደሚታወቀው ኦሮምኛን፣ አማርኛን የኦሮሞ ወጣቶች በጃንሆይ ጊዜም ሆነ በደርግ ጊዜ ከዚያም በፊትም በትምህርት ቤት ብቻ ነው የተማሩት። ስለዚህ በትምህርት ቤት አሲሚሌትድ የሆነው እና መንግስት መስሪያ ቤት ውስጥ የገባው እንደገና ደግሞ አማርኛ ተናጋሪ ሰፋሪዎች ያሉባቸው ከተሞች ውስጥ የተቀላቀለው ኦሮሞ እንደተባለው አማርኛ መስማትም መናገርም ይችላል። ባለፈው 20-25 ዓመታት ውስጥ ግን ትምህርት ቤት የሄደው ትምህርት ቤት የገባው ኦሮሞ ሁሉም የተማረው በአፍ መፍቻ ቋንቋ በኦሮምኛ ነው። ይህም በመሆኑ ከኦሮሞ ህዝብ ከ74% በላይ የሚወክለው ከ30 ዓመት በታች ያለው ወጣት አማርኛን በጭራሽ የሚናገርበት ሁኔታ አይደለም አሁን ያለው። ያ ሴሌክቲቭ አሲሚሌሽን ፕሮሰስ ተለውጦ ኢትዮጵያን ህብረ ብሔራዊ እናደርጋታለን፣ የቋንቋና የተለያዩ አይደንቲቲዎች ሪስፔክት የሚደረጉበት አገር እናደርጋለን ብሎ መንግስት ባወጣው ፖሊሲ መሰረት በአፍ መፍቻ ቋንቋ መማሩና ራሱን ማስተዳደሩ በኦሮሚያ ውስጥ ትክክል ሆኖ ሳለ፣ በፌዴራል መንግስቱ ግን አማርኛ ብቻ ሆኖ በመቀጠሉ በአዲስ አበባ ውስጥ የስራ ቋንቋ በህግ የተደነገገ አማርኛ ብቻ በመሆኑ በድሬዳዋም እንደዚሁ በመሆኑ ይሄ ህዝብ በእነኚህ ተቋማት ከሚደረጉ ግልጋሎቶችም ሆነ በእነኚህ ተቋማት ውስጥ ተሳትፎ እንዳይኖረው የሆነበት ሁኔታ ነው ያለው። ኦሮምኛ የኢትዮጵያ ፌዴራል መንግስትና የአዲስ አበባ ከተማና የድሬዳዋ ከተማ የስራ ቋንቋ ይሁን ብለን ስንጠይቅ አማርኛን ይተካ ብለን አይደለም እየጠየቅን ያለ ነው። ከአማርኛ ጎን ለጎን ኦሮምኛ ተናጋሪዎችን የሚያገለግሉ ተቋማት ይሁኑ የሚል ጥያቄ ነው። አንደኛው ነጥብ ይሄ ነው። ሁለተኛ ኢምፖዚሽን አይደለም። በደቡብ ክልልም ሆነ በአማራ ክልል ያለው ኦሮምኛን የመማር ግዴታም ምንም ነገር የለበትም። ልክ ከዚህ በፊት ያለው መብቱን ይዞ የሚቀጥልበት እና ምናልባትም ከኦሮምኛም በተጨማሪ አስፈላጊ ሆኖ ከታየ ትግርኛም የፌዴራል መንግስቱ የስራ ቋንቋ ቢሆን እኛ ችግር የለብን።
ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ ግማሽ ሰዓት ዝግጅታችን እዚህ ላይ ያበቃ። ከምሽቱ 3 ሰዓት ላይ መልሰን እንገናኝ። ልዩ ልዩ ዝግጅቶች ጠብቋቸዋል። በ1922ና 25 ሜትር ባንድ መልካም ምሽት። ደህና ደሩ።
This program has come to you from the Voice of America, Washington.